ክፍል የህይወት ዓላማ ከሚለው ጋራ የተያያዘ ነው። መቼም አንዳንድ ጊዜ በህይወታችን ውጣ ውረድ ሲገጥመን ለምን ተፈጠርኩ፣ የህይወት ትርጉም ምንድን ነው የሚሉ ጥያቄዎች በህይወታችን ይመጣሉ እና አንዳንዶቻችሁም እነዚህን የመሳሰለ ጥያቄ ጠይቃችሁ ታውቁ ይሆናል። ህይወቴን በሙሉ ስባዝን፣ የተሰበረ ስጠግን፣ ወይም ከአንድ ችግር ወደ ሌላ ችግር ስሸጋገር ነው የኖርኩት፣ መኖር የምን ጥቅም አለ ብላችሁ ታውቁ ይሆናል። በአጠቃላይ በተለያየ ምክንያት የመኖር ትርጉሙ ጠፍቶባችኋል ይሆን ይሆናል። ሰው የመኖር ዓላማ ሲጠፋበት የተፈጠረበትን ምክንያት ማወቅ ቢያዳግተው ምንም አያስደንቅም። እስቲ እናንተ ትንሽ ጊዜ ውሰዱና በአእምሯችሁ እንድታስቡ እፈልጋለሁ። ለምን ተፈጠራችሁ? ለምን ተፈጠርሽ? ለምን ተፈጠርክ? ለምን ተፈጠርኩ? ለምን እንደተፈጠራችሁ ታውቃላችሁ? እንጸልይ። በሰማይና በምድር ከፍ ብለህ ያለ ሁሉን የምትችል አምላካችን እግዚአብሔር ሆይ፣ ከቀን ወደ ቀን ያሻገርከን ለዛሬዋ ሰዓት ያበቃህን አንተ ነህ። እግዚአብሔር ሆይ፣ ግራ በተጋባንበት ነገር፣ በማይገባን ነገር ሁሉ ላይ የአንተ ብርሃን ይበራል። ለእኛም ደግሞ ማስረዳት ትችላለህ፣ ስልጣን አለህ እንዲገባን ማድረግ ትችላለህ። አባት ሆይ እናመሰግንሃለን፣ በሁሉ ላይ ስልጣን ስላለህ። በዚህ ጊዜ እኔና ወገኖቼ በፊትህ አለን። አባት ሆይ ይሄ ሰዓት በከንቱ አይለፍ፣ የሚረባንን ነገር አስተምረን። እኔም ባሪያህ የተጣልኩ እንዳልሆን እግዚአብሔር ሆይ ለእኔም ለራሴ እንድትናገረኝ ለወገኖችም ደግሞ የሚሆነውን ቃልህን እንዳስተምር ብርሃንህ እንዲበራልኝ እግዚአብሔር ሆይ ቃልህን በውስጤ እንድታስቀምጥ እኔና ወገኖችን በዚህ ሰዓት በፊትህ አስረክባለሁ። ተመስገን በክርስቶስ ኢየሱስ ስም። መጽሐፍ ቅዱሳችን ሰውን እግዚአብሔር ሲፈጥረው በተለየ ዓላማ እንደሆነ ይነግረናል። ይህንን ከአንደኛ ጴጥሮስ ምዕራፍ 2:9 ላይ ማየት ይቻላል። እስቲ መጽሐፍ ቅዱስ የያዛችሁ ሰዎች መጽሐፍ ቅዱሳችሁን ክፈቱና አብረን እናንብበው። አንደኛ ጴጥሮስ ምዕራፍ 2:9 እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረት አግኝታችኋል ይላል። እናንተ ከጨለማ ወደ ምን የተጠራችሁ? ወደሚደነቅ ብርሃኑ ይላል። ስለዚህ ቀድሞ በምን ውስጥ ነበር? በጨለማ። አሁን በምን ውስጥ አለ? ወደሚደነቅ ብርሃኑ የጠራችሁን ሲል ብርሃን ያለው ባለቤት ያለው የብርሃኑ ባለቤት የሆነው ራሱ ጠራን ማለት ነው። ወደሚደነቅ ብርሃኑ የጠራችሁን ሲል ወደሚደነቅ ብርሃን የጠራ አለ ማለት ነው። ያ ጠሪው ኢየሱስ ክርስቶስ እንደሆነ ያመለክታል። ባለፈው ሳምንት እንደተማርነው በዮሐንስ ወንጌል ውስጥ ምን ብለናል? ወደ ህብረቱ ግቡ ከሚለው አርዕስት ጋር አያይዤ እኔ በብርሃን እንደምመላለስ እናንተን በብርሃን ተመላለሱ ይላል ብለን አይተን ነበር። በምዕራፍ 8:12 ላይ ኢየሱስ ራሱ እኔ የዓለም ብርሃን ነኝ፣ የሚከተለኝ ደግሞ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ሲል እንመለከታለን። ባለፈው እንዲሁም ስንነጋገር ምን ብለናል? ብርሃን ለማንኛውም እጽዋትና እንስሳ ህይወት ላለው ነገር ሁሉ እጅግ አስፈላጊ እንደሆነ ተመልክተናል። ሳይንስም ይህንን ይመሰክራል። ያለ ብርሃን እጽዋቶች ብርሃናቸውን ምግባቸውን ማዘጋጀት አይችሉም ብለናል። እኛ ደግሞ በቀጥታም ሆነ ቀጥታ ባልሆነ መንገድ በእጽዋቶች ላይ እንመረኮዛለን አይደል? ህይወታችን እህል ባይኖር ምን እንበላለን? ስለዚህ እግዚአብሔር ለእኔና እንዲሁም ደግሞ ዛሬ ታይቶ ለሚጠፋውም ነገር እንኳን ይገደዋል። ለቅጠሉም እንኳን ለአበባውም እንኳን ይገደዋል። ስለዚህ ብርሃንን ለሰው ልጅ ለነፍሳት ሁሉ አሳልፎ እንዲጠቅመን ሰጥቷል። ያለ ብርሃን ህይወት ያለው ነገር ሁሉ ተንቀሳቅሶ አይኖርም። ጌታ ኢየሱስ ግን እኔ ብርሃን ነኝ፣ የዓለም ብርሃን ነኝ ሲል ከዚህ ባለፈ መንገድ ነው የሚነግረን። የጌታ ኢየሱስ የሚለው ብርሃን ማለት ነው እኔ ብርሃን ነኝ ሲል ይህንን ህይወት የኔና የእናንተን መንፈሳዊ ህይወትን አስመልክቶ ነው ከስጋዊ ህይወት የሚበልጠውን ማለት ነው ለነፍስም ለመንፈሳችንም የሚጠቅመው ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ብርሃን የሚጠቅመው ለሙሉ ማንነታችን ነው ማለት ነው። ለስጋችን ብቻ ሳይሆን ለነፍሳችንም፣ ለውስጥ መንፈሳችን ከእግዚአብሔር ጋር ተራኮ የምናደርግበት፣ የምናከብርበት፣ የምናመልክበት፣ አምልኮ የምናደርግበት፣ ከእግዚአብሔር ጋር ግንኙነት የምናደርገውን መንፈሳችንን ሁሉ ሙት ከመሆን ወደ ህይወት ያመጣዋል ማለት ነው። ስለዚህ በህይወት የህይወት ብርሃን ነኝ ሲል ማለት ነው። ይህም ብርሃን ራሱ ጌታ ኢየሱስ ክርስቶስ እንደሆነ ነው እንግዲህ የምናየው። ቀደም ሲል እንዳነበብ ነው በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለም ብርሃን ነኝ አለ አይደል? በምዕራፍ 12 ቁጥር 36 ላይ ደግሞ የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ በብርሃን እመኑ አላቸው ይላል አይደል? ጌታ ኢየሱስ ክርስቶስ በምድር ላይ ሲመላለስ ይህንን ያለው ብርሃን ሳለላችሁ በብርሃን እመኑ፣ በእኔ እመኑ ማለት ነው አይደል? ስለዚህ ጌታ ኢየሱስ ክርስቶስ ብርሃን ነው። እኔና እናንተ ደግሞ በእርሱ ስንመላለስ ምን እንሆናለን? የብርሃን ልጆች እንሆናለን። እኛም የዓለም ብርሃን እንሆናለን፣ ለሌሎች የሚታይ ብርሃን እንሆናለን። በብርሃን እመኑ ሲል በእኔ እመኑ ማለት ነው። በምዕራፍ 12 ቁጥር 46 ላይ በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ነኝ፣ እኔ ብርሃን ሆኜ ወደ ዓለም መጥቻለሁ፣ ዓለምን ላድን ነው እንጂ በዓለም ልፈርድ አልመጣሁም አላለም። እኔ ብርሃን ሆኜ ወዴት መጥቻለሁ? ወደ ዓለም መጥቻለሁ። እኔ የመጣሁት ዓለምን ላድን ነው እንጂ በዓለም ልፈርድ አልመጣሁም። በጨለማ እንድትመላለሱ በጨለማ ትኖራላችሁ ብዬ ልከሳችሁ አይደለም የመጣሁ ዓለምን ላድን ነው የመጣሁት ሲል፣ ስለዚህ የህይወት ጉዳይ ከመዳን ጋር የተያያዘ ነው። ስለዚህ ጠሪው ኢየሱስ አላማው እኛ በጨለማ ሳይሆን በብርሃን እንድንመላለስ ህይወታችን የህይወታችሁ አላማ ገብቷችኋል? የህይወት ትርጉሙ ነው ምንድን ነው? ምንድን ነው ትርጉሙ? ለምን እኖራለሁ የሚል ሰው ይኖር ይሆን? ግራ መጋባት የሚኖረው ሁለት ነገር እናወዳድር። አሁን በብርሃን የሚመላለስ ሰው የሚመላለስበትን ነገር በአካባቢ ያለውን ያህል ብለን አባለፈው፣ በጨለማ ውስጥ የሚሄድ ሰው ደግሞ በመሬቱ ላይ በአካባቢ ምን እንዳለ ማየት ስለማይችል መደናበሩ የማይቀር ነው አይደል? ስለዚህ አላማው ባይገባን ህይወታችን ምንም አያስደንቅም ማለት ነው። በብርሃን ከሆነ የብርሃኑ አላማ ይገባናል። በብርሃን ስለምንመላለስ በብርሃን ውስጥ የምናየውን ነገር ሁሉ ማየት እንችላለን። ይልቁንም በኢየሱስ ክርስቶስ ብርሃን ማለት ነው። ሙታን እንዳንሆን ህይወቱን በእኛ ህይወት ለውጦ ሞት የሚገባንን እኔና እናንተን የመስቀል ሞት ሊገባን የሚገባው የኃጢአት ደሞዝ ሞት ነው ነው አይደል መጽሐፍ ቅዱስ የሚለው? የኃጢአታችን እዳ ያንን ሞት የሆነውን እዳችንን ከፍሎ እኛን አዳነን አይደል? ዓለምን ላድን ነው እንጂ የመጣሁት ሲል፣ ስለዚህ የጌታ አላማው በእኛ ህይወት በህይወት እንድንኖር እንዳንሞት ነው አይደለም? ሙታን ሆነን እንዳንገኝ ነው አይደለም? በጨለማ መመላለስ ከብርሃን ተለይቶ መኖር ነው። ስለዚህ ይህ እግዚአብሔር ዓላማ አይደለም። የኃጢአት ዕዳችንን ከፍሎ በሕይወት እንድንኖር ካዳነን ድነን መመላለስ የእኔና የእናንተ ፋንታ ነው። ስለዚህ የእግዚአብሔር ዓላማ የዳነን ሆነን እንድንመላለስ ነው። የዳነ ሰው ደግሞ የማዳኑን የዳነበትን ነገር ሁሉ ለሌላው ይተርካል። ታሞ የዳነ ሰው ለበሽታው መድኃኒት የወሰደ ሰው ምን እንዳዳነው መናገሩ ግድ ነው አይደል? እንዴት ዳንክ? ታሞ ነበር እኮ ከሌ ሲባል አሁን ደግሞ ሌላ ቀን ድኖ ስታወት እንዲ በጣም ይገርማል፣ ዛሬ እኮ ተሻለ፣ ና ውስደን የተሻለ ማለታቸው አይቀርም። ያ የተሻለው የዳነው ሰው ደግሞ ምን ይላል? ይህን መድኃኒት አርጌ እንዲህ አርጌ ወይም ጸል እየተፈወስኩም ከሆነ እግዚአብሔር አዳነኝ ብሎ ይናገራል ማለት ነው። የመዳኑን ሚስጥር ይናገራል። ስለዚህ የሌላው ዓላማ የእግዚአብሔር ዓላማ የልጁ የኢየሱስ ክርስቶስ ዓላማ የኔና የእናንተ ህይወት በእርሱ ሆኖ የእርሱን በጎነት እንድንነግር ለርስቱ እየተመረጥን ትውልድ ነን ማለት ነው። የእርሱን በጎነት እንድትነግሩ የተመረጠ ትውልድ ይላል አይደል? አንደኛ ጴጥሮስ ላይ የእርሱን በጎነት እንድትነግሩ የተመረጠ ትውልድ ነን ይላል። ሁለተኛው የንጉሥ ካህን ነን ይላል። ሌላው ቅዱስ ህዝብ ነን ይላል። ሌላው ለእርሱ የተለየ ወገን ነን ይላል። ስለዚህ የእግዚአብሔር ዓላማ በህይወታችን ከዳንን በኋላ የመኖራችን ሚስጥር ትርጉሙ ምንድን ነው? የህይወቴ ትርጉም ምንድን ነው ለምንል ሰዎች ትርጉሙ አልገባን ከሆነ እግዚአብሔር የሚያኖረን ለራሱ ክብር ነው ነው የእርሱን በጎነት እንድንኖር ነው። ተመርጠን ነው እግዚአብሔር ራርቶልን ነው ምህረት አድርጎልን ነው አድኖን ነው። በህይወታቸው የጌታ ማዳኑ ከተለማመዱ ሰዎች አንዱ ጴጥሮስ ነው። ጴጥሮስ ጌታ ከጠራ በኋላ የማዳን ኃይሉን አጥብቆ ከተረዳ በኋላ ምን አለ? ስራ ምዕራፍ 4:12 ላይ መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና አለ አይደል? መዳን በሌላ በማንም የለም አለ። በኢየሱስ ክርስቶስ ብቻ ነው መዳን፣ ከሰማይ በታች ሌላ ስም የሚያድን የለም። ለሰዎች የተሰጠ ታላቅ ስም ያለው ይሄ ጌታ ኢየሱስ ክርስቶስ ነው አለ። ከዚህ በፊት ስናገር ሰምታችሁ ከሆነ ራሴን አሞኝ አስክሬን ቦስት ራሱን ያመመው ሰው ሌላ ባገኝ ምንድን ነው የምለው? ኢሚዲየትሊ እንደ ሐኪም ነው የማዘው አይደል? እኔ እኮ አስክሬኑ ስጄ ዳንኩ፣ ለምን አንድ ክኒን አትወስድም አስክሬን አትወስድም እንላለን። የአስክሬንን ማዳን ፍትህ መድኃኒትነት ለማውራት አይከብደንም። ጌታ ኢየሱስ ክርስቶስ ግን ራስ ምታት ብቻ አይደለም የሚፈውስ። ጌታ ኢየሱስ ክርስቶስ ለሁሉም ነገር መድኃኒት፣ ጌታ ኢየሱስ ክርስቶስ ለተጨነቀ መድኃኒት ነው። ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ፣ እኔ የምሰጠው ሰላም ዓለም እንደሚሰጥ አይደለም አላለም? ስለዚህ ጌታ ኢየሱስ ክርስቶስ የሰላም ንጉስ ነው። ሰላም በገንዘብ አይገኝም። ሐኪም ቤትም ብትሄዱ መድኃኒት ይሰጧችኋል። ከዛ በኋላ ትንሽ ስልፍ ስትሉ ዲፕሬስ ያደርጋል። ብዙ ሳይድ ኢፌክት አለ። አንዱን የሚያድን አንዱን ያሳምማል። ጌታ ኢየሱስ ክርስቶስ ግን አንዱን አድኖ አንዱን አሳመም አይደለም የሚያውቀው። ጌታ ኢየሱስ ክርስቶስ ሁሉም ማዳን ይችላል ይችላል። እኔ በህይወቴ ብዙ ነገር አይቻልም ጌታ ካደረገልኝ ነገር የተነሳ። ጌታ ገንዘብ ይሆናል፣ ጌታ ዘመድ ይሆናል፣ ጌታ የህይወት ቤዛ ነው፣ ጌታ የሰላም ንጉስ ነው። ስለ ጌታ ኢየሱስ ክርስቶስ ለመናገር ግድ ሊለን እንደሚገባ ይህንን አውቃለሁ። ስለዚህ የተመረጥነው በህይወታችን እግዚአብሔር ያለው ዓላማ ምንድን ነው? እኔና እናንተ የዳንን ሰዎች የማዳንን ስራ ልንናገር ነው። ጴጥሮስ ኢየሱስን በመስቀል ላይ እንዲሰቀል አልፈው ለሰጡት ሰዎች ሳይቀር በድፍረት ስለ ጌታ ድንቅ ስራ ሲናገር ምን ብሏል? በሐዋርያት ስራ ምዕራፍ 2 ከቁጥር 20 ከቁጥር ስንት ነው? 12 ጀምሮ ምን አላቸው? ታስታውሳላችሁ? ሐዋርያት በአንድ ልብ ሆነው ተሰብስበው እያሉ ሲጸልዩ መንፈስ ቅዱስ በእያንዳንዳቸው ላይ እንደሚነጥቅ አውሎ ንፋስ በሰማይ ድምፅ ወርዶ በድምፅ መልክ በእያንዳንዳቸው ላይ ተቀምጦባቸው ከሞላቸው በኋላ ሁሉ ሲናገሩ እነዚህ አብደዋል ላሏቸው አይደል የሰማቸው ሰዎች? ደግሞ በየራሳችን ቋንቋ ሲናገሩ እንሰማለን ብለው ግራ ተጋቡ። አፌዙባቸውም ይላል መጽሐፍ ቅዱሳችን። ጎሽ የወይን ጠጅ ጠጥተዋል ጠግበዋል ላሏቸው ገዛ ጴጥሮስ በመንፈስ ቅዱስ ተሞልቶ ምን አለ? ያ ፈሪው ጴጥሮስ፣ ያ የሸሸው ጴጥሮስ፣ ያ የካደው ጴጥሮስ ጌታ ኢየሱስ ክርስቶስ ካጸናው በኋላ ተመልሶ ጌታ ኢየሱስ ክርስቶስ በትንሣኤው ኃይል ካረገ በኋላ የእሱ ምስክር ሆነ። የማዳኑን ስራ ሊያወራ ጉልበት አገኘ። አይደለም መናገር እስከ እስራት ድረስ አልፎ እስከሚሰጥ ድረስ አይደለም መሰጠት አልፎ እስከ መገደል ድረስ የጌታን የማዳኑ ስራ ሊናገር ገድሃለሁ። በሐዋርያት ስራ ምዕራፍ 2 ቁጥር 11 ላይ ነገር ግን ጴጥሮስ ከአስራ አንዱ ጋር ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። አይሁድ በኢየሩሳሌምም የምትኖሩ ሁላችሁ ይህ በእናንተ ዘንድ እየታወቀ ቃሎችንም አድምጡ። ለእናንተ እንደ መሰላቸው እነዚህ የሰከሩ አይደሉም፣ ከቀኑ ሶስተኛ ሰዓት ነው። ነገር ግን ይህ በነቢዩ በኢዩቤል እየተባለው ነው። እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ስጋ በረበሰ ሁሉ ላይ ከመንፈሴ ያፈሳለሁ። ወንዶችና ሴቶች ልጆቻቸውም ትንቢት ይናገራሉ፣ ጎበዞቻቸውም ራእይን ያያሉ፣ ሽማግሌዎቻቸውም ህልም ያልማሉ። ደግሞም በዚያች ወራት በወንዶችና በሴቶች ባሪያዎቼ ላይ ከመንፈሴ አፈሳለሁ፣ ትንቢትም ይናገራሉ። ድንቆችም በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ። ደመን መሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ። የጌታን ስም የሚጠራም ሁሉ ይድናል። የእስራኤል ሰዎች ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቅ በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። እርሱንም በእግዚአብሔር በተወሰነው ሀሳቡና በቀደመው እውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይይዘው ዘንድ አልቻለምና። ዳዊት ስለ እርሱ እንዲህ ይላልና ጌታን ሁልጊዜ በፊቴ ያየሁት እንዳልታወቅ በቀኜ ነውና፣ ስለዚህ ልቤን ደስ አለው፣ ልሳኔም ሐሴትን አደረገ። ደግሞም ስጋዬ በተስፋ ያድራል፣ ነፍሴም በሲኦል አትተዋትምና፣ ቅዱሳንም መበስበስን ያይ ዘንድ አትሰጠውም። የሕይወትን መንገድ አስታወቀኝ፣ ከፊት ጋር ደስታን ትሞላብኛለህ። ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደ ሞተም እንደ ተቀበረም ለእናንተ በግልጽ እናገር ዘንድ ፍቀዱልኝ። መቃብሩም እስከ ዛሬ በእኛ ዘንድ ነው። ነቢይ ስለሆነ ከወገቡም ፍሬ በዙፋን ያስቀምጥ ዘንድ ለእግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱን በሲኦል እንዳልቀረች ስጋውን መበስበስ እንዳላየ ተናገረ የለን እያለ ይናገራል። ከዛ ቶ ምዕራፍ 30 ማለት ቁጥር 36 ላይ እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። የለና አልፎ እንደገና ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ ይላቸዋል። ከዛ ክፍሉን እያነበባችሁ ስትሄዱ ጌታ ኢየሱስ ክርስቶስ ሞገስ እንደሰጣቸው ለሐዋርያት፣ ከዛም በኋላ በራሳች በእነሱ ፊት የእግዚአብሔር ስራ እየሰፋ ጌታን የሚድኑትን እለት እለት በእነርሱ ላይ እየጨመረ ይሄድ እንደነበረ ክፍሉ ይናገራል። ጴጥሮስ ምን አደረገ? ምንድን ነው ያደረገው? የራሱን ዝና ነው ሲያወራ የተገኘው? የራሱን ስራ ሲሰራ ነው የተገኘው። ጴጥሮስ ያዳነውን ጌታ ለሰቀሉት ለወገሩት ሳይቀር ጌታን ለወገሩት ሳይቀር ለአሳዳጆቹ ሳይቀር በእምነትና በድፍረት ሲናገር እንመለከታለን። እናንተ የሰቀላችሁት ኢየሱስ ይህንን ተአምራት በፊታችሁ አደረገ ብሎ ተናገር። የተፈጠረለትን ዓላማ ሲወጣ እንመለከታለን። የማዳኑን ስራ የተለየለትን ስራ ክርስቶስ ኢየሱስ አድኖት የእርሱን ማዳን እንዲናገር እንዳበቃው እንመለከታለን። ማዳኑን እንድንናገር ለዚህ ዓላማ ተፈጠረ፣ ለክብሩ ተፈጠረ። ወገኖቼ እግዚአብሔር ሲጠራ ለከንቱ ነገር አይደለም፣ ለሚያልፍና ለሚጠፋ አይደለም፣ ለዘላለማዊ ክብር ላለው ነገር እንጂ። ለምን ተፈጠርኩ አላችሁ ያላችሁ ሰዎች ብት እኔ ምን አደርጋለሁ ያላችሁ ሰዎች፣ ሰው ሰውን አገልግሎ ይሞታል እንኳን እግዚአብሔርን የከበረው። እግዚአብሔር በእኔና በእናንተ ሊከብር ከወደደ እሰየ። ዓላማው በእኔና በእናንተ ህይወት መክበር፣ እኔና እናንተ ደግሞ ስራችን የእርሱን በጎነት የማዳኑን ስራ መናገር። ኢየሱስ ያድናል፣ ድነን ከሆነ ማለት ነው፣ ያድናል። እንድንን ማዳኑን የሚናገር የዳነ ሰው ነው አይደል? እኔና እናንተ ስለምታገኝ ጊዜያችንን የምንፈጀው የትኛውን በመናገር ነው? የትኛውን ነገር በማድረግ ነው? በእውነት 24 ሰዓት ተሰጥቶን 24 ሰዓቱ አይበቃል? እኔ ዛሬ እንኳን ብዙ ስሮጥ ነው የዋልኩት። ጊዜውን በአብዛኛው የወሰደው ምንድን ነው ብትሉኝ፣ የየዕለቱ ተግባር ጥቂቷን ነው ለእግዚአብሔር የምንሰጠው አይደል? እሱ በዚችም እንኳን ይከብራል ታማኝ ከሆንለት። የማዳኑን ስራ እንድንናገር ድነን ከሆነ ጌታ ኢየሱስ ይህንንና ይህንን አደረገልኝ እንድንል ጨምረን እንድንናገር አይደለም። ምን ጨምርለት ክብር የለምና። ዋሽተን እንድንናገር አይደለም። ያላደረገውን ነገር አደረገ እንድንል አይፈልግም እግዚአብሔር። ያደረገውን ነገር በእኔና በእናንተ የፈጸመውን ነገር ግን ለሌሎች እንድንናገር፣ ሌሎች እኛ ከጨለማ እንደወጣን ከጨለማ እንዲወጡ ምክንያቶች እንድንሆን እግዚአብሔር ይህን ይፈልጋል። ወደሚደነቅ ብርሃኑ የጠራችሁን ሴት ጠሪውን ኢየሱስ ክርስቶስን ያመለክታል አይደል? ስለዚህ ይህንን የጠራንን ጌታ ኢየሱስ ክርስቶስን የእሱን ማዳን ብንናገር ለዚህ ዓላማ ፈጥረናል። የሁለተኛው ዓላማ የንጉሥ ካህናት እንድንሆን ሮያል ፕሪስትሁድ ማለት ነው። የንጉሥ ካህን ማለት ነው። ንጉሥ ካህን ያስፈልገዋል ወይ ልትሉ ትችላላችሁ። ካህናት እግዚአብሔር በብሉይ ኪዳን ዘመን የሌዊን ርስቱ የሚያገለግሉ የተለዩ ነበሩ። ርስታቸው እግዚአብሔር ነበረ። ስለዚህ ርስት አልነበራቸው፣ እግዚአብሔርን የሚያገለግሉ ነበሩ። በቤተ መቅደስ ውስጥ ማለት ነው። የእኛ ንጉሥ ጌታ ኢየሱስ እኔና እናንተ ደግሞ ይሄ የከበረ አገልግሎት አለልን። የእግዚአብሔርን የቤተ መቅደስ ስራ ልናገለግል በሚቀጥለው ትምህርታችን የንጉሥ ካህን ምን ማለት ነው? ደግሞ ሌላው የተጠራንለት ሆሊ ኔሽን ወይም ቅዱስ ሕዝብ ሆናችሁ ነው። እንደገና ሌላው ለእርሱ የተለየ ወገን ናችሁ ነው የሚለው አይደል? ስለዚህ እነዚህን ተከታታዮቹን ደግሞ ምን ማለት ነው? ይህንን አብረን እንመለከታለን። አሁን ከነዛ ከተጠራንለት ዓላማ ውስጥ አንዱን ተመልክተን የእርሱን በጎነት እንድትነግሩ የሚለው ሌሎችን ደግሞ በሚቀጥለው እንመለከታለን። ልብ ብላችሁ ስሙ። በእውነት እግዚአብሔር በከንቱ ፈጠረንን? የእቃ ጨዋታ የተጫወተ ይመስለን ይሆን? እግዚአብሔር ከንቱን ነገር አይሰራም። ሲፈጥረን ዓላማ አለ። ምን እንደሆነ ዓላማውን ለመረዳት ቀስ ብሎ ወደ ቃሉ መመለስ አስፈላጊ ነው። ጊዜ ወስዶ መጸለይ አስፈላጊ ነው። እግዚአብሔር ብርሃን እንዲያበራልን ያስፈልጋል። እኔና እናንተ በብርሃን ስንመላለስ የእግዚአብሔር ዓላማ በፊታችን ግልጥ ብሎ ይታየናል። ከዛ በኋላ ይገርማችኋል፣ ሌላ ወደዚህ ቢጎትታችሁ ወደዛ ቢጎትታችሁ አይሰማችሁ። እኔ እግዚአብሔር ያለኝን ነው የማደርገው ብላችሁ ስትገኙ አይገርማችሁም? እንደዛ ነው የምትሆኑት። እግዚአብሔር ያለኝ ይሻለኛል፣ እግዚአብሔር የሚለኝን አደርጋለሁ፣ እግዚአብሔር የፈቀደውን አደርጋለሁ በማለት ራሳችሁን ስትሰጡ ትመለከታላችሁ። ወደዛ ለመድረስ ግን ከእግዚአብሔር ቃል ጋር ጊዜ ማጥፋት ያስፈልጋል። የእግዚአብሔርን ቃል ማንበብ ያስፈልጋል። በጸሎት ጊዜ መውሰድና ከእግዚአብሔር ጋር መነጋገር ያስፈልጋል። እግዚአብሔርስ ዓላማ አለ። እኔና እናንተ ብንደናገርም እንኳ ያልገባን ከእግዚአብሔር ጋር ጊዜ ባለማጥፋታችን ሊሆን ይችላል። እግዚአብሔር ዓላማ አምላካችን እግዚአብሔር ሆይ በሕይወታችን ዓላማ ስላለ ለራስ ፈቃድና ሀሳብ እግዚአብሔር ሆይ እንድንገለጥ ምትወድ በጎነት በሕይወታችን እንዲገለጥ ስለምትወድ የተሻለ ነገር በሕይወታችን ስላለ ልታደርግ ስላለ እግዚአብሔር ሆይ ለራስ ዓላማ ፈጥረህናልና እናመሰግንሃለን። አቤቱ ግራ ከመጋባት አይደለም፣ ፈቃድህን አስታውቅ። ልጆችህንን በብርሃን እንድንመላለስ እርዳን። ሌሎችንም ወደ ብርሃን የምንጠራ ለቤተ መንግስት ስራ የምንመች አድርገን ጊዜያችንና ዘመናችን በከንቱ አይደል። አባት ሆይ አግዘን በክርስቶስ ኢየሱስ አሜን። ጌታ ይባርካችሁ። ዛሬው ትምህርት አጠር ይላል። የሚቀጥለው ሳምንት እስከምንገናኝ በጸሎት እንደጋገፍ። እመቤት ነኝ። በጌታ ወዳችኋለሁ። ደህና ሆኑልኝ።